ኢትዮጵያ በአፍሪካ ዋንጫ የመጀመሪያ ጨዋታ ሽንፈት አስተናገደች። በጣሊያን በተካሄደ አገር አቋራጭ ውድድር በሁለቱም ጾታ ኢትዮጵያውያን አትሌቶች አሸነፉ። በአውስትራሊያ የኢሚግሬሽን ማቆያ ውስጥ ታስሮ የነበረው ኖቫክ ጆኮቪች በአስቸኳይ እንዲለቀቅ ዛሬ ፍርድ ቤት ትዕዛዝ ሰጠ። የሚሉት በምሽቱ የስፖርት ቅንብር ከተካተቱት ርዕሶች ውስጥ ናቸው። በዝርዝሩ ኬኔዲ አባተ።
ኢትዮጵያ የአፍሪካ ዋንጫ ውድድሯን በሽንፈት ጀምራለች። ትናንት ምሽት ከኬፕ ቨርድ ጋር የመጀመሪያ ጨዋታዋን ያደረገችው ኢትዮጵያ 1-0 በሆነ ውጤት ተሸንፋለች። ጨዋታው በተጀመረ ገና በ8ኛው ደቂቃ ያሬድ ባየ በኬፕ ቨርዱ አጥቂ ሁሊዮ ታቫሬስ ላይ በሰራው ጥፋት በመጀመሪያ የማስጠንቀቂያ ቢጫ ካርድ ቢያይም ኋላ ላይ ዳኛው በቫር ባደረገው ምልከታ 12ኛው ደቂቃ ላይ በቀይ ካርድ ከሜዳ አሰናብቶታል። በጊዜ በቀይ ካርድ አንድ ተጫዋች ያጡት ዋሊያዎቹ ጨዋታውን በ10 ተጫዋቾች ለማጠናቀቅም ተገደዋል። ያሬድ በቀይ ካርድ መውጣቱን ተከትሎ የተከላካይ መስመሩን ለማጠናከር በማሰብ አሰልጣኝ ውበቱ አባተ መስዑድ መሐመድን አስወጥተው ምኞት ደበበን ወደ ሜዳ አስገብተዋል። ተቀይሮ የገባው ምኞት ታዲያ ከቀኝ መስመር የተሻገረውን የኬፕ ቨርዶች ኳስ ለመከላከል ሲሞክር ወደ ራሱ ጎል ቢመታም ጥሩ እንቅስቃሴ ሲያደርግ የነበረው ግብ ጠባቂው ተክለ ማርያም ሻንቆ ኳሷን ከግብነት አድኗታል። ሰማያዊ ሻርኮች በሚል ቅጽል ስም የሚጠሩት የኬፕ ቨርድ ብሔራዊ ቡድን ተጫዋቾች የመጀመሪያው አጋማሽ መጠናቀቂያ ላይ በሁሊዮ ታቫሬስ አማካኝነት ባስቆጠሩት አንድ ጎል ጨዋታውን 1-0 ማሸነፍ ችለዋል። ዋሊያዎቹ ምንም እንኳን በመሃል ሜዳ ላይ ጥሩ እንቅስቃሴ ቢያደርጉም ብዙም ወደ ኬፕ ቨርድ የግብ ክልል መቅረብ ካለመቻላቸውም ባለፈ ለጎል የቀረበ ሙከራም አላደረጉም። ከኢትዮጵያና ከኬፕ ቨርድ ጨዋታ አስቀድሞ አዘጋጇ ካሜሩን ከቡርኪና ፋሶ ጋር ያደረገችውን የመክፈቻ ጨዋታ 2-1 በሆነ ውጤት አሸንፋለች። ቡርኪና ፋሶ ጎል በማስቆጠር ቀዳሚ ብትሆንም ካሜሩን በመጀመሪያው አጋማሽ ያገኘቻቸውን 2 የፍጹም ቅጣት ምቶች ወደ ጎል ቀይራ ጨዋታው ተጨማሪ ጎል ሳያስተናግድ በዚሁ ውጤት ተጠናቋል። የአፍሪካ ዋንጫ ውድድር ዛሬ በሚካሄዱ 4 ጨዋታዎች የሚቀጥል ሲሆን ኢትዮጵያ በቀጣዩ ሐሙስ በሚታደርገው 2ኛ ጨዋታዋ ካሜሩንን ትገጥማለች። በሌላ የአፍሪካ ዋንጫ ዜና ካፍ ለውድድሩ ከቀድሞው ከፍ ያለ የሽልማት ገንዘብ አዘጋጅቷል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ በካሜሮን ዱዋላ ባካሄደው የሥራ አስፈጻሚ ኮሚቴ ስብሰባ ላይ የአፍሪካ ዋንጫ የሽልማት ገንዘብ እንዲጨምር ወስኗል። የውድድሩ አሸናፊ ከዚህ ቀደም በነበረው የሽልማት መጠን ላይ 500 ሺህ ዶላር ተጨምሮ 5 ሚሊዮን ዶላር ያገኛል። ሁለተኛ የሚወጣው ቡድን ደግሞ የ250 ሺህ ዶላር ጭማሪ ተደርጎለት 2.75 ሚሊዮን ዶላር የሚያገኝ ይሆናል። የግማሽ ፍጻሜ ተወዳዳሪዎችና የሩብ ፍጻሜ ተወዳዳሪዎች በሚያገኙት ሽልማት ላይም በቅደም ተከተል 200 ሺህ እና 175 ሺህ ዶላር ተጨምሮ 2.2 ሚሊዮን ዶላር እና 1.175 ሚሊዮን ዶላር እንዲያገኙ ካፍ ወስኗል። በአጠቃላይ የሽልማት መጠኑ በ1.85 ሚሊዮን ዶላር ጨምሯል። በጣሊያን በተካሄደ አገር አቋራጭ ውድድር በሁለቱም ጾታ ኢትዮጵያውያን አትሌቶች አሸነፉ። በጣሊያን ሚላን ሳን ጆርጂዮ ሱሌኛኖ ባለፈው ሐሙስ በተካሄደው የዓለም አትሌቲክስ ቱር አካል የሆነ የአገር አቋራጭ ውድድር ነው ኢትዮጵያውያን አትሌቶች ድል የቀናቸው። በሴቶች ምድብ የተካሄደው የ6 ኪሎ ሜትር ውድድር ሲሆን 5 ኪሎ ሜትሩ እስኪጠናቀቅ ሁሉም አትሌቶች ሳይለያዩ በጋራ መጓዝ ችለዋል። የመጨረሻውን 1 ኪሎ ሜትር 5 አትሌቶች ተነጥለው መምራት ቢችሉም ውድድሩ ሊጠናቀቅ ከ500 ሜትር በታች ሲቀረው በሶስት አትሌቶች መካከል ብርቱ ፉክክር ተደርጎ ኢትዮጵያዊቷ ዳዊት ስዩም ፉክክሩን በድል አጠናቃለች። ውድድሩን 18 ደቂቃ ከ48 ሰከንድ በሆነ ሰዓት ያሸነፈችው አትሌት ዳዊት ተከትላት የገባችውን ኤርትራዊት አትሌት ራሄል ዳንኤልን በአንድ ሰከንድ ብቻ ነው የቀደመችው። ኬንያዊቷ ቢትሪስ ቺቤት ደግሞ 18 ከ51 በሆነ ሰዓት ውድድሩን በሶስተኝነት አጠናቃለች። በወንዶች ምድብ ደግሞ የተካሄደው የ10 ኪሎ ሜትር አገር አቋራጭ ውድድር ሲሆን ኢትዮጵያዊው አትሌት ይሁኔ አዲሱ ውድድሩን 28 ደቂቃ ከ39 ሰከንድ በማጠናቀቅ አሸንፏል። በዚህም አትሌት ይሁኔ ከዚህ ቀደም በስፍራው በተካሄዱ የአገር አቋራጭ ውድድሮች ካሸነፉት የኢትዮጵያ ኮከቦች ኃይሌ ገብረስላሴ፣ ቀነኒሳ በቀለ፣ ሙክታር እድሪስ፣ ኢማና መርጋና ሀጎስ ገብረ ሕይወት ዝርዝር ውስጥ ስሙን አካቷል። በውድድሩ አትሌት ይሁኔን በመከተል ኬንያውያኑ ኢማኑኤል ኮሪር ኪፕላጋትና አሞስ ሲሬም ሁለተኛና ሶስተኛ ወጥተዋል። በመጨረሻም በአውስትራሊያ የኢሚግሬሽን ማቆያ ውስጥ ታስሮ የነበረው ኖቫክ ጆኮቪች በአስቸኳይ እንዲለቀቅ ፍርድ ቤት ትዕዛዝ ሰጠ። ሰርቢያዊው የዓለም ቁጥር 1 የሜዳ ቴኒስ ተጫዋች ኖቫክ ጆኮቪች በአውስትራሊያ ኦፕን የሜዳ ቴኒስ ውድድር ለመሳተፍ ባለፈው ሳምንት ሜልቦርን ቢገባም ተጫዋቹ የአውስትራሊያን የኮቪድ-19 የክትባት መስፈርት አላሟላም በሚል ነበር በኢሚግሬሽን ማቆያ እንዲቀመጥ የተደረገው። ይሁን እንጂ የጆኮቪች ቤተሰቦች ተጫዋቹ በማቆያው ታስሮ እንደነበር ነው የሚገልጹት። የ34 ዓመቱ ዝነኛ የሜዳ ቴኒስ ተጫዋች የኮቪድ ክትባት አልወሰደም በሚል በአውስትራሊያ ሕግ መሰረት ቪዛው ተሰርዞ ከሀገሪቱ እንዲወጣ መንግስት ቢወስንም ከጥቂት ሳምንታት በፊት ኮቪድ-19 ተይዞ ያገገመ በመሆኑ ክትባቱን እንዳይወስድ በሕክምና የተሰጠው ፈቃድ እንዳለው የሚገልጹት የተጫዋቹ ጠበቆች ክስ መስርተው ጉዳዩ በዛሬው ዕለት እልባት አግኝቷል። ዛሬ በነበረው የፍርድ ቤት ውሎ ጉዳዩን የተመለከቱት ዳኛ አንቶኒ ኬሊ ጆኮቪች በአስቸኳይ እንዲለቀቅ ውሳኔ ሰጥተዋል። በተጨማሪም በኢሚግሬሽን ማቆያ ሆቴል ለአራት ቀናት በቆየበት ጊዜ የነበረበትን ወጪ በሙሉ የአውስትራሊያ መንግስት እንዲሸፍንም አዘዋል። የፌደራል መንግስት ጠበቆች ግን የኢሚግሬሽን ሚኒስትሩ አሌክስ ሃውክ የግል ስልጣናቸውን በመጠቀም የጆኮቪችን ቪዛ ሊሰርዙ እንደሚችሉ በመናገር ጉዳዩ በዚህ ላያበቃ እንደሚችል ጠቁመዋል። ጆኮቪች ለቀናት ማቆያ ውስጥ መሰንበቱ አነጋጋሪ ጉዳይ ሆኖ መቆየቱ ይታወሳል። ለዛሬ መረጥንላችሁ ስፖርታዊ መረጃዎች እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።